Gambino VOA.
ለብርሃነ መስቀሉ በሰላም አደረሳችሁ። ይህ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መስከረም 17 2013 ዓ.ም ተምረት መርሃ ግብር ነው። ሰላም ጤና ይስጥልኝ። ምሽቱን ኤደን ገረመው እያስተናገድኳችሁ ዘልቃለሁ። ለዛሬ የመስቀል በዓልን የሚዘክሩ ጽሑፎች፣ የአውድ ዓመት ሙዚቃዎች እንዲሁም በዚህ በስደት ዓለም ላይ ያሉ የሃይማኖት አባቶችን እንግዳ አድርገናል። አብራችሁን ቆዩ። የመስቀል በዓል በኢትዮጵያ ኦርቶዶክስ ሃይማኖት ውስጥ ትልቅ ቦታ ከሚሰጣቸው ክብረ በዓላት መካከል አንዱ ነው። መስቀል የአደባባይ በዓል ሆኖ በዩኔስኮም ተመዝግቧል። ዘንድሮ ደግሞ ኮቪድ-19 ባጠላበት ሁኔታ ተከብሯል። ይህ በዓል ሃይማኖታዊ አመጣጡ እንዴት እንደሆነ በዚህ በዋሽንግተን ዲሲና አካባቢዋ በምን አይነት መልኩ እየተከበረ እንደሆነ የዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስተ ማርያም ዋና አስተዳዳሪ ርዕሰ ሊቃናት አብርሃም ሀብተ ስላሴን አነጋግረናል። ርዕሰ ሊቃናት አብርሃም ሀብተ ስላሴ የመስቀል ክብረ በዓልንና የደመራ አከባበርን ምሳሌ በተመለከተ ያለውን ሃይማኖታዊ አመጣጥ እንዲህ ያስረዳሉ።
በመጀመሪያ ለመላው ህዝበ ክርስቲያን እንኳን ለበዓለ መስቀሉ በሰላም አደረሳችሁ። እንደዚሁም ደግሞ ከዘመነ ዮሐንስ ወደ ዘመነ ማቴዎስ እንኳን በሰላም እግዚአብሔር አሸጋግራችሁ ብዬ መልካም ምኞቴን መግለጽ እወዳለሁ። በዓለ መስቀሉን በዚህ መልኩ ማክበር የተጀመረው ዋናው ምክንያቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ስጋ ለብሶ ወደዚህ ዓለም መጥቶ የኛን ኃጢአት ለማስወገድ ከግዞት ወደ ነጻነት ከጽልመት ወደ ብርሃን ሊያሸጋግረን ስለፈለገ በመስቀል ላይ ራሱን መስዋዕት አድርጎ ሞቶ በሶስተኛው ቀን ተነስቶ ይህንን ነጻነት ስለሰጠን መስቀሉ እንግዲህ የነጻነታችን የድህነታችን ምልክት ስለሆነ ከሐዋርያት ጀምሮ መስቀሉ ይከበራል። ነገር ግን ዛሬ በምናከብረው መልኩ የተከበረበት ዋናው ምክንያት በ327 ዓመተ ምህረት እሌኒ የምትባል የንጉሱ የቆስጠንጢኖስ እናት ራእይ አይታ ወደ ኢየሩሳሌም ተጉዛ የጌታችን የመድኃኒታችን ኢየሱስ ክርስቶስን መስቀል ከተቀበረበት ለማውጣት ፈለገች ማለት ነው። እና በቦታው ላይ ስትደርስ ግማሹ ቦታ ላይ ቤተ ጣዖት ተሰርቶበታል። ሌላው ቦታ ላይ ደግሞ አይሁድ ያው የክርስቲያን ሃይማኖት ተቃዋሚዎች ስለነበሩ ለ300 ዓመታት ቆሻሻ ማፍሰሻ አድርገውት ቆሻሻው አድጎ ኮረብታ ያህል ሆኖ ነበር። አሁን ንግስት ሌኒ የቆስጠንጢኖስ እናት የት እንደተቀበረ ቦታውን ስላላወቀች በቦታው የነበረውን ሊቀ ጳጳስ ብትጠይቅ እኔ አላውቅም፣ ነገር ግን አንድ ኪሪያኮስ የሚባል ሽማግሌ አለ፣ እሱ ስለዚህ አካባቢ ብዙ ታሪክ ያውቃል ብሎ ከእሱ ጋር አገናኛል። ሽማግሌው ኪሪያቆስም ከአያቶቼ ከቅድመ አያቶቼ የሰማሁት ነው ብሎ የተቀበረው እዚህ ቦታ ላይ ነው ብሎ ነገራል። ነገር ግን ያንን ቆፍሮ ለማውጣት ትልቅ ስራ ስለነበረ መጀመሪያ ከላይ ያለውን ቆሻሻ ለማቃጠል እንጨት አሰብስባ እጣን በላዩ ላይ አፍስሳ እንዲቃጠል አደረገች ማለት ነው። በዚህ ጊዜ ተአምር ተገለጠ። ያው ምንድን ነው? የእጣኑ ጭስ ወደ ላይ ወደ ሰማይ ወጥቶ እንደገና ወደ ታች ቁልቁል ተመልሶ እንደ ጦር እዚያ ቦታ ላይ በመሰካት ቦታው ያ መሆኑን አመለከታት ማለት ነው። ከዚያ በኋላ ቁፋሮ ተጀመረ። ከብዙ ወራት በኋላ ቁፋሮ ሲያልቅ 3 መስቀሎች ተገኙ። ከነዚህ መካከል እንግዲህ ጌታችን ኢየሱስ ክርስቶስ መስቀል የትኛው እንደሆነ ለማወቅ ቸገራቸው ሊቀ ጳጳሱ አሁንም አንድ በሽተኛ አመጣ ማለት ነው። መጣና መስቀሉን ሲነካው ያ በሽተኛ ተፈወሰ። አንዲት መበለትም እንደዚሁ መጣ፣ መስቀሉን በመንካት ተፈወሰች። በተደጋጋሚ ዕውራን አይኖቻቸውን አበራ፣ አንካሶች እግራቸው ተስተካከለላቸው፣ ለምጻሞች ነጹ። በዚህ ምክንያት እውነተኛው አማናዊው መስቀል የትኛው እንደሆነ ከሶስቱ ተለይቶ ታወቀ ማለት ነው። ያንን መስቀል በኢየሩሳሌም ንጉሱ ቆስጠንጢኖስ ትልቅ ቤተ ክርስቲያን አሰርቶ አስቀምጦት ነበር። በኋላ ግን መስቀሉ ተቆራርጦ ለጥንታውያን አብያተ ክርስቲያናት ቢከፋፈል ይሻላል ተብሎ በአጼ ዳዊት ጊዜ ማለትም በ14ኛው መቶ ክፍለ ዘመን የመጀመሪያው አጼ ዳዊት አንደኛ ማለት ነው፣ በእሳቸው ጊዜ የመስቀሉ የቀኝ ጎኑ ወደ ኢትዮጵያ ሊመጣ ችሏል። ያም መስቀል ከመጣ በኋላ እኛ ኢትዮጵያውያን ደመራ እየደመርን መስቀሉን የአንድነት፣ የፍቅር፣ የሰላም፣ የነጻነት ምልክት አድርገን ማክበር ጀመርን ማለት ነው።
መስቀል ሃይማኖታዊ በዓልነቱም ባለፈ አሁን ባህላዊ እሴቶችንም ያጎናጸፈ አመት በዓል ነውና እስቲ ከሱ ጋር የተያያዘ ነገር ኢትዮጵያ የነበረውን የሚያስታውሱትን ወይም ደግሞ ይሄ ነገር ልዩ ያደርገዋል የሚለውን ነገር ይንገሩኝ።
የመስቀል በዓል በጣም ልዩ ነው። በአገራችን ባሉ በተለያዩ ህብረተሰቦች ውስጥ እያንዳንዱ ህብረተሰብ የራሱን ባህልና ትውፊት ከበዓለ መስቀል ጋራ አዛምዶ ያከብረዋል። እንደዚሁም ደግሞ በትልቅ ደረጃ ይከበር የነበረው እኔም ህፃን ሆኜ በሚገባ የማውቀው በአዲስ አበባ በመስቀል አደባባይ ነው። አጼ ኃይለ ሥላሴ በነበሩበት ሰዓት፣ ብፁዕ ቅዱስ አቡነ ቴዎፍሎስ በነበሩበት ሰዓት እኔም ራሴ የባህታ ዲያቆን ሆኜ 11 ዓመቴ እዛ ላይ ምስባክ ሰብኬ አለኝ እና ልዩ የሆነ ስሜት አለው። በዓሉን ለማክበር ሰው ሁሉ ይሰበሰባል። እስከ ማታ ድረስ ደመራው ተቃጥሎ እስከሚያልቅ ይቆያሉ። እንደገና ግማሾቹ ደግሞ ቤታቸው ከሄዱ በኋላ ጠዋት ተመልሰው መጥተው በአመዱ እንደ እምነት ስለሚቆጠር በአመዱ በግንባራቸው ላይ መስቀል ይሰራል እና ሃይማኖታዊ ብቻ ሳይሆን ብሔራዊ እና ማህበራዊ ህብረተሰባዊ ትልቅ በዓል ነው።
እንግዲህ ዘንድሮ ኮቪድ-19 የራሱን ጥላ አጥልቶበታል መስቀል ላይ። ምክንያቱም የአደባባይ በዓል እንደመሆኑ በየሀገራቱም በተቻለ መጠን ሰዎች ተሰብስበው በአደባባይ ነው የሚያከብሩት። ከዚህ ቀደም መስቀል በስደት ዓለም ላይ ያለው አከባበር ምን ይመስል ነበረ? አሁንስ ደግሞ ከኮቪድ-19 ጋር ተያይዞ በምን አይነት መልኩ ነው እንዲከበር እናንተ የምትመክሩት?
እንግዲህ 2018 ለፈረንጆች አቆጣጠር እኔም ማስተዳድራት ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ለመጀመሪያ ጊዜ ፈቃድ አውጥታ ሬኖ ፓርክ በሚባል ቦታ ወደ 5000 የሚጠጉ ሰዎች በተገኙበት፣ ጳጳሳት፣ ካህናት፣ ዲያቆናት፣ ብዙ ምዕመናን በተገኙበት ታላቁን በዓል በደመቀ ሁኔታ አክብረናል። ከዛ ወዲህም ደግሞ መድኃኔዓለም ቤተ ክርስቲያን ተከብሯል። በአሁኑ ሰዓት ግን ይህ ኮቪድ-19 የሚባል ወረርሽኝ ከመጣ ወዲህ ያው በአንድ ቦታ መገኘት የሚችሉት የምዕመናን ቁጥር የተወሰነ ነው። አሁን በዋሽንግተን ዲሲ 100 ሰው ነው። ነገር ግን ያም ችግር ሆኖብን እኛ ምክንያቱም በተለያዩ የኦርቶዶክስ አብያተ ክርስቲያናት ውስጥ ወረርሽኙ ስለተከሰተ ካህናት ጭምር የነካካቸው ስለተገኙ ስለሰማን እኛ በፈቃዳችን እስከ ኦክቶበር 20 ድረስ ለምዕመናን ዝግ እንዲሆን አድርገናል ቤተ ክርስቲያኑ። ሆኖም ካህናትና የሰንበት ትምህርት ቤት ተማሪዎች ሆነን ቃለ እግዚአብሔሩንም እናደርሳለን። ያው እንግዲህ ደግሞ እግዚአብሔር ሳይደግስ አይጣላም የሚባል ነገር አለ። ኮቪድ-19 መጥቶ ህዝብ በአንድ ቦታ እንዲሰበሰቡ ባያስችልም ዘመኑ የፈጠረው ቴክኖሎጂ አለ። በፌስቡክ በዩቲዩብ ይተላለፋል። እስከ ዛሬም ኮቪድ-19 ወዲህ ጀምሮ በዚሁ ብሮድካስት በማድረግ ህዝቡ በየቤቱ ወይም በየስራው ወይም በያለበት ሆኖ መከታተል ይችላል ማለት ነው። እና የዘንድሮ አከባበር ይሄ ነው። እግዚአብሔር እንግዲህ ይህንን መዓት ደግሞ አርቆልን ክፉን ጊዜ አሳልፎ ሁሉ ነገር ወደ ነበረበት ሲመለስ ካለፈው በበለጠ እናከብራለን ብዬ ተስፋ አለኝ። ከዚህ በተጨማሪ ግን ይሄንን መስቀል አሁን ስናከብር እዚህ ያለን ክርስቲያኖች በእውነቱ በከባድ ልቡና ነው፣ በተረበሸ መንፈስ ነው የምናከብረው። እንደምንሰማው ከሆነ ኢትዮጵያ አሁን የመስቀል በዓል እንዳይከበር በብዙ ቦታ ክርስቲያኖች መስቀልን በዓል እንዳያከብሩ የተለያየ ጫና እየተደረገባቸው ነው። የአካል ጉዳትም እየደረሰባቸው ነው። እንዲሁም ደግሞ ሰሞኑን ክርስቲያኖች እየተገደሉ ናቸው። ቤተ ክርስቲያን እየተቃጠሉ በዓል እንዳያከብሩ እየተከለከሉ ናቸው እና ይሄ ሁሉ እጅግ በጣም የሚያሳዝን ነው። የሚገርመው ቅድም ያልጠቀስኩት ነገር ምንድን ነው? ንግስት ሌኒ መስቀሉን ለማውጣት የቻለችው ልጇ ቆስጠንጢኖስ ለክርስቲያኖች ነጻነት ስለሰጠ ነው። የክርስትና ሃይማኖት እንዲስፋፋ ፈቃድ ስለሰጠ ነው። ከሱ በፊት ዲዮቅልጥያኖስ የሚባል ንጉስ ነበረ። እሱ አብያተ ክርስቲያናት ይታጸዋ አብያተ ጣዖታት ይትረሃዋ፣ ማለትም ቤተ ክርስቲያኖች ይዘጉ የቤተ ጣዖታት ደግሞ ይከፈቱ ብሎ አዋጅ ነግሮ ክርስቲያኖችን በይፋ የሚያሰቃይበት ዘመን ነበረ። ቆስጠንጢኖስ ሲመጣ ያ ክፉ ዘመን አብቅቶ ለክርስቲያኖች ነጻነት ተሰጠ። በዚህ ምክንያት ነው መስቀሉም ከተቀበረበት ቦታ ሊወጣ የቻለው። አሁን ግን በሀገራችን የዲዮቅልጥያኖስ ዘመን እየተመለሰ እየመጣ ነው የሚመስለኝ ነኝ። በተለይ ደግሞ የሚያሳዝነው ህዝብን መከላከል፣ ክርስቲያኖችም ሆነ ሌሎቹ በነጻነት ሃይማኖታቸውን እንዲከታተሉ ስርዓት አምልኮ እንዲፈጽሙ የማድረግ ተግባሩን ረስቶ አጥፊዎችን ውስጥ ውስጡንም ሆነ አሁንማ እንደውም በግልጽ ይመስላል እያገዘ ያለበት ነው። እና ስለዚህ ክርስቲያኖች ሊተባበሩ ሊደራጁ ያስፈልጋል። ሃይማኖቱን መጠበቅ አለበት። እርስ በርሱ መረዳዳት አለበት። አገሯ የሁሉም ናት። በኃላፊነት ላይ ያሉ የቤተ ክርስቲያንም ኃላፊዎች ሆኑ ሌሎቹም ምዕመናኑም ተራዎቹም ከሊቅ እስከ ደቂቅ መተባበርና መደራጀት ነጻነታቸውን ማስከበር ይገባቸዋል ብዬ ነው እማምነው። ክርስቲያኖች በዓለ መስቀልን እንዳያከብሩ የሚደረገውን ደባ እያየ ሰው ይህንን በዓለ መስቀል በደስታ ለማክበር ይቸገራል። ምንም የነጻነታችን ምልክት ቢሆን ማለት ነው። ስለዚህ ይህንን የምንለውጥበት ስራ መስራት አለብን። እምነታችንን ማጠንከር፣ አቋማችንን ማጠንከር ነው። እውነተኞች መሆን ነው። እውነት መናገር ነው። የተቀመጥንበትንም ኃላፊነት ደግሞ መወጣት ነው። በቦታ ላይ ሆኖ እኔ ምን ላድርግ ማለት አያዋጣም እና እግዚአብሔር አምላክ ደጉን ቀን ያምጣልን፣ ይህንንም ወረርሽኝ ከዓለም ሁሉ ያስወግድልን። እናንተም ደግሞ ይህንን ቪኦኤ እድሉን ስለሰጠኝ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልን። ለዚህ ዓመት በሰላም እንዳደረሰን ለሚመጣውም ዓመት በሰላም ያድርሰን። ወስብሐት ለእግዚአብሔር።
የዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስተ ማርያም ዋና አስተዳዳሪ ርዕሰ ሊቃናት አብርሃም ሀብተ ስላሴን እናመሰግናለን። እሰይ ልበሉ ተገኘ መስቀሉ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ። የመስቀል በዓል ሲነሳ የጉራጌ ባህላዊ አከባበር ጎልቶ ይወጣል። ይህም በተመለከተ ሰፋ ያለ ዘገባ ከምሽቱ 3 ሰዓት ላይ ባለው በአማርኛ መርሃ ግብር ሀብታሙ ስዩም እንግዳ ጋብዟል። አሁን ግን መስቀል በሰሜኑና በተለያዩ የሀገራችን ክፍሎች እንዴት እንደሚከበር ከስመጥሩ የስነ ጽሑፍ ሰው ካህሳይ ገብረ እግዚአብሔር ህብረ ብዕር ሁለተኛ መጽሐፍ ላይ ጥቂት ቀንጨብ አድርጎ እንሆ ይለናል። የለኔ
በዓለ መስቀል ሃይማኖታዊ በዓል መሆኑን ቢታወቅም የተለያዩ የሀገራችን ብሔር ብሔረሰቦች በዓሉን በየራሳቸው ባህል፣ ትውፊትና እምነት እያጀቡ ነው የሚያከብሩት። በሰሜኑ የሀገራችን ክፍል መንፈሳዊ ይዘቱ የገዘፈ ነው። በአንጻሩ በደቡብ ኢትዮጵያ መስቀል ከመንፈሳዊ ይዘቱ በበለጠ ባህላዊ ጎኑ ልቆ ይታያል። ለምሳሌ በጋሞና ጉራጌ ብሔረሰቦች ዘንድ የመስቀል በዓል በናፍቆትና በጉጉት የሚጠበቅ፣ ዓመቱም በሙሉ በሥራና በተለያየ ምክንያት ተራርቀው የነበሩ ቤተሰቦች የሚገናኙበት፣ ጥላቻና መቃቃር በፍቅርና በእርቅ የሚተካበት የደስታ በዓል ጭምር ነው። ሌላው ቀርቶ በጋሞ ብሔረሰብ ዘንድ በመስቀል ዋዜማ አካባቢ ለቅሶ እንኳ ቢያጋጥም አይለቀስም። በዕለቱ ከሞተም በሌሊቱ ወስደው ይቀብሩታል እንጂ ቀን ላይ አያለቅሱም። በአካባቢው መስቀል እንደ አዲስ ዓመት መጀመሪያ ተደርጎም ስለሚወሰድ ሰው ሁሉ ዓመቱን በሰላምና በደስታ ማሳለፍ እንዲችል በሚል ከዚያ በፊት የተጣላ ቢኖር እንዲታረቅ ይደረጋል። ከሁሉ የሚገርመው በመስቀል ዕለት ለእርቅ እምቢ የሚል ሰው አለመኖሩ ነው። በጋሞ ብሔረሰብ ዘንድ በመስቀል ጊዜ እርድ ማረድና አዲስ ልብስ መልበስም የግድ ነው። ጋሞዎች ዘንድ ለጥቅምት ያልሆነ ቀሚስ ይበጣጠስ የሚለው ተረት ትርጉም የለውም። ባይሆን ለመስቀል ያልሆነ ቀሚስ ይበጣጠስ ቢባል አባባሉ ሚዛን ሊደፋ ይችላል። በትግራይ በዕለተ መስቀል ከብቶች ከአሁን በኋላ በጋ መምጣቱ ነው፣ ሳሩ ሊደርቅ ነው በሚል ያዝናሉ ይባላል። መስቀል ማለዳ ከብቶች ከማደሪያቸው ሳይወጡ በረታቸው በራፍ ላይ ገንፎ ይገነፋና ይበላል። ደመራ እንደተለኮሰም ግንባራቸው በእበት በተለወሰ ቅቤ ይቀባል። በዋግህ ምራ ደግሞ ከብቱም ሆነ ሰው በቅቤ በተለወሰ አመድ እምብርታቸውን ይቀባሉ። በመስቀል እርድ የማረዱ ልማድ እንደ እንቁጣጣሽ ሁሉ ከኖህ ዘመን ጋር ተያይዞ የመጣ ስርዓት መሆኑን የሚናገሩ አሉ። ኖህ በእንቁጣጣሽ ቀን ለእግዚአብሔር ያቀረበው መስዋዕት የአበባ መስዋዕት ነበር። በአንጻሩ በመስቀል ዕለት የሰዋው ከእንስሳቱ መካከል ነበረ። እነዚህ ወገኖች ዛሬ ድረስ እየተሰራበት ያለው የደመራ ማብራት ስነ ስርዓትም ኖህ ካቀረበው የመስዋዕት ጭስ ጋር ተያይዞ የመጣ ነው ይላሉ። በብሔራዊ በዓልነት ባይሆንም መስከረም 16 ቀን በትግራይ ታስቦ ይውላል። ዕለቱ ጽንዒ በመባል ይታወቃል። መስከረም 16 ቀን ሰዎች ራሳቸው ላይ አሽክት አስረው ሲሄዱ አይታችሁ ይሆናል። የዚህ ታሪካዊ አመጣጥ የመስቀልና ኢትዮጵያን በአንድ ወቅት አጥቅተው የነበሩት የፖርቱጊዞች ታሪክ ጋር የተያያዘ ነው። ኢትዮጵያን አርበኞች በፖርቱጊዞች ላይ በዕለተ መስቀል የመጨረሻ የማጥቃት እርምጃ ለመውሰድ በተዘጋጁበት ወቅት ጽናኢ ወይንም ጽና የሚል መርሆ ወይንም መፈክር ነበራቸው። ታዲያ መስከረም 16 ቀን ሁሉም አርበኞች የጽናትና የጥንካሬ ምልክት የሆናቸው ዘንድ ሁሉም በራሳቸው ላይ አሽክት ወይንም የሳር አይነት ጠመጠሙ። እግረ መንገዳቸውን እርስ በርስ ለመተዋወቅ እንደ መለያ ምልክት ተጠቀሙበት። ጽንኢ በትግራይ በከፍተኛ ደረጃ ታስቦ ይውል እንደነበረ የዚህ ጽሑፍ አቅራቢ ያስታውሳል። ዛሬም ድረስ ሁሉም ሰው አሽክት ወይንም ጽንኢን በራሱ ላይ ያስራል። ይህ ባህል በከፊል ጎንደርና ጎጃምም አለ።
ከጋቢና ቪኦኤ ጋር ናችሁ ያላችሁት። ሀብታሙ ስዩምን እናመሰግናለን። አሁን ደግሞ የዋሽንግተን ዲሲና አካባቢዋ ሊቀ ጳጳስ ብፁዕ ቅዱስ አቡነ ፋኑኤል የመስቀል ክብረ በዓልን አስመልክቶ ለኢትዮጵያውያን ወደ አስተላለፉት መልእክት እናልፋለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን ኢትዮጵያና በመላው ዓለም ለምትገኙ ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል አደረሳችሁ፣ እንኳን ለብርሃነ መስቀሉ አደረሳችሁ ብዬ መልካም ምኞቴን እገልጣለሁ። እንግዲህ መስቀል ለእኛ ለክርስቲያኖች ሕይወታችን ነው። መስቀል መድኃኒታችን ኢየሱስ ክርስቶስ ስለ እኛ ሲል መከራ የተቀበለበት፣ እሱ ስለ እኛ ሲል ቆስሎ ሞቶ እኛ ሕይወት ያገኘንበት፣ በየትኛውም ስም ብንጠራ ለክርስቲያኖች በጠቅላላ መስቀል አርማችን፣ ምልክታችንና ሰላማችን ነው። ሰው ከእግዚአብሔር ጋር የታረቀበት ነው መስቀል። እንግዲህ በሀገራችን ላሉት ኢትዮጵያውያን ኦርቶዶክሳውያን ወገኖቻችን፣ ልጆቻችን የማስተላልፈው መልእክት ሐዋርያው ቅዱስ ጳውሎስ እንደነገረን ኤፌሶን ምዕራፍ 2:14 ላይ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግርግዳን በስጋው ያፈረሰ፣ ይህም ከሁለታቸው አንዱን አዲሱን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ስለዚህ መስቀል አስታራቂ ነው። ዲያብሎስ ያቆመው የጠብ ግርግዳም የፈረሰው በኢየሱስ ክርስቶስ መሰቀልና መስቀል ነው። ስለዚህም ዛሬም እኛ ኢትዮጵያውያን ሀገራችን እንደምታውቁት የብዙ ብሔር ብሔረሰቦች አገር ናት። ብዙ እምነቶችን የያዘች ናት። ስለዚህ ሁሉም በፍቅርና በመተሳሰብ በመረዳዳት ሊኖርባት የሚገባ መሆኑ ሁላችንም ልንረዳ ይገባናል። ሀገራችን ሰፊ ናት፣ ለሁላችንም አትጠበንም። ስለዚህ የጠብ ግርግዳን ዛሬም ልናፈርሰው ይገባናል። ዛሬም በቋንቋ ብዙ ሰዎች እንደሚሞቱ እናያለን። ዛሬም በሃይማኖታቸው ምክንያት ሰዎች ሲሞቱ እናያለን። ዛሬም በብሔራቸው ምክንያት ሲሞቱና ሲሰደዱ እንሰማለን። ስለዚህ እንዲህ ያለውን ክፉ ነገር ከምድራችን እንዲወገድ የሁሉም ቤተ እምነቶች ጥረት ልናደርግ፣ ህዝባችን ልናስተምር፣ ልናረጋጋው ይገባናል። መንግስትም በዚህ ጉዳይ ላይ ትኩረት ሊሰጠው ይገባል። በተለይም እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዘመን ብዙ መከራዎችን ተቀብላለች። ባሳለፍነው ዓመት ብዙ ክርስቲያኖች ሞተዋል። ብዙ ምዕመናን ከንብረታቸው ተፈናቅለዋል። ቤታቸው ተቃጥሏል። ብዙ መከራ ደርሶብናል። ስለዚህ እንዲህ አይነቱ ነገር ከምድራችን እንዲነሳ ያስፈልጋል። ለዚህ ደግሞ መንግስትም ኃላፊነቱን በሚገባ ሊወጣ ይገባዋል። አሁንም እንደምንሰማው በአንዳንድ ቦታ የመስቀል በዓል ለማክበር ችግር እየተፈጠረ እንዳለ በተለያየ ቦታ ያሉ በተዋረድ ያሉ ባለስልጣናት ጋር ሰጣ ገባ እንዳለ እየሰማንና ልባችን በዚህ እያዘነ ስለሆነ እውነቱ መስቀል አስታራቂ፣ መስቀል የእርቅ ምልክት እንጂ መስቀል የጭቅጭቅ የመለያያ ምልክት ሊሆን አይገባው። የመስቀልን በዓል በደስታ ልናከብረው እንጂ በስጋት ልናከብረው አይገባም። ይህንን አውቀን ለጥፋት የተነሳችሁ ኃይሎችም ካላችሁ፣ ግለሰቦችም ካላችሁ ወደ ልቡናችሁ እንድትመለሱ ጥሬን አቀርባለሁኝ። ስለዚህ ሁሉም በፍቅርና በህብረት ሆኖ ሊኖርባት የተሰጠችን ምድር ነች። በተለይም ይህች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያን ኢትዮጵያ አሰኝታ ያቆመች ያኖረች ባለውለታ ስለሆነች በገዛ ምድሯ ላይ በገዛ ልጆቿ በገዛ ወገኖቿ በገዛ ዜጎቿ ልትገፋ አይገባትም። ስለዚህ ሁሉም በእምነቱ ነፃነት ኖሮት እግዚአብሔርን ሊያመልክ መብት አለው። ሰው በሰውነቱ ሊከበር ይገባዋል። ሰው በሰውነቱ ነፃ ፍጡር ነው። ስለዚህ በነፃነቱ ሃይማኖቱን ሊያመልክ ስርዓቱን ሊፈጽም ይገባዋል እና እነዚህ ነገሮች በዓላት በመጡ ቁጥር፣ መስቀል በመጣ ቁጥር፣ ጥምቀት በመጣ ቁጥር ስጋት መሆን የለበትም። ስለዚህ ይህን ሁሉም ሰው ወደ ልቦናው እንዲመለስ በዚህ አጋጣሚ አደራ እላለሁ። ኢትዮጵያ የፍቅር ሀገር ናት። የፍቅር ህዝብ ነው። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ያለው ህዝብ በሙሉ የፍቅር ህዝብ ነው። ሁላችንም በጸሎት በጾም በህብረት በመደማመጥ ይህንን የተዘራ ክፉ ዘር ልንለቅል ይገባናል እና ከሃይማኖታዊ በዓልነቱ ደግሞ አልፎ በባህል ደረጃ ሁሉ በዩኔስኮ የተመዘገበ ታላቅ በዓል ነው። ስለዚህ በክርስትና እምነት ውስጥ የሌሉ ሁሉ ይሄ በዓል የጋራ በዓላችን ነው። ይሄ ሀገራዊ በዓል ነው። ይሄ ዓለም አቀፍ በዓል ነው። ኢትዮጵያ ብቻ የምታከብረው ሳይሆን ዓለም የሚያከብረው በዓል ስለሆነ በፍቅርና በመተሳሰብ እንዲከበር ሁሉም መንግስትም፣ ቤተ እምነቶችም፣ ህዝቡም የየራሱን አስተዋጽኦ ሊያደርግ ይገባዋል ብዬ እላለሁ።
አድማጮች ለምሽቱ ያዝንላችሁን ጥንቅሮች እዚ ላይ አጠናቀቅን። አስተናጋጃችሁ ኤደን ገረመው ነበርኩ። አቀናባሪያችን ደግሞ ኤልያስ አስማረ። በድጋሚ መልካም የመስቀል በዓልን ተመኝተን በዚሁ እንሰናበታለን። ደህና ደሩ። Africa, believe in the machine, yes, Mero.